ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደ ተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የየካቲት 6 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት ዕለታዊ መልእክት እንደገለጹት እምነትን በዓለም ውስጥ ለማሰራጨት እንችል ዘንድ መንፈስ ቅዱስ ያስፈልገናል፣ ምክንያቱም ይህንን ተግባር ብቻችንን ልንፈጽም በፍጹም አንችልም ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ለዛሬ ምሽት አስተንትነው ይሆናችሁ ዘንድ የሚከተለውን ጥቅስ መርጠንላችኋል። ስትጸልዩ ጾሙ፣ ስትጾሙ ምሕረትን አድርጉ። ሮሮአችሁ እንዲሰማ ከፈለጋችሁ የሌሎችን ሮሮ በቅድሚያ አዳምጡ። በምትጾሙበት ጊዜ የሌሎችን ጾም ተመልከቱ። ምሕረት እንደሚደረግላችሁ ተስፋ የምታደርጉ ከሆነ ደግሞ እናንተም በቅድሚያ ምሕረት አድርጉ። ደግነትን የምትፈልጉ ከሆነ ደግሞ እናንተም ለሌሎች ደጎች ሁኑ። በአራተኛው ክፍለ ዘመን የኖረው ቅዱስ ዮሐንስ አፈወርቅ ከተናገረው የተወሰደ። ክቡራንና ክቡራት አድማጮቻችን በማስከተል የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርዕስተ ዜናዎችን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በየካቲት 5 2010 ዓ.ም በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ታጋሽ መሆን የሚያስችለንን ጸጋ ጌታ ይሰጠን ዘንድ ልንጠይቀው ይገባል ማለታቸው መገለጹ፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የግሪክ መልቃይት ሥርዓት አምልኮን የምትከተለው ካቶሊካዊት ቤተ ክርስቲያን ሲነዶስ ብፁዓን ጳጳሳትን በቫቲካን ተቀብለው ማነጋገራቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለሕገ ወጥ የሰዎች ዝውውር መፍትሔው የሰዎችን ልብ መለወጥ እንደሆነ ማስገንዘባቸው መገለጹን የሚያመለክቱ ዜናዎችን በቅደም ተከተል በዛሬው ዕለት ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ሰወትር ሐሙስለት በዚህ ሰዓት የምናቀርብላችሁን አስተምሮ በመጨረሻው የዝግጅታችን ክፍል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በየካቲት 5 2010 ዓ ም በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ታጋሽ መሆን የምንችልበትን ጸጋ ጌታ ይሰጠን ዘንድ ልንጠይቀው ይገባል ካሉ በኋላ በተለይም ደግሞ በአሁኑ ወቅት በመካከለኛው ምሥራቅ የሚገኙ ክርስቲያኖች ላይ በየዕለቱ የሚደርሰው ችግር መከራና ስደት በትዕግሥት ይሸከሙ ዘንድ ልንጸልይላቸው ይገባል ብለዋል። ወንድሞቼ ሆይ፣ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፤ ምክንያቱም የእምነታችሁ መፈተን ትዕግሥትን እንደሚያስገኝ ታውቃላችሁ በሚለው በወቅቱ ከቅዱስ ሐዋርያው ያዕቆብ መልእክት ከምዕራፍ 1 ቁጥር 2ና 3 ላይ ተወስዶ በተነበበው መልእክት ላይ ተመርኩዘው ስብከታቸውን ያደረጉት ቅዱስነታቸው ትዕግሥት ሽንፈት አይደለም ብለዋል። ነገር ግን በሕይወታችንና በፈተናዎች ውስጥ በትዕግሥት መጠበቅ ምን ማለት ነው በማለት ጥያቄን በማንሳት ስብከታቸውን የቀጠሉት ቅዱስነታቸው እነሆ ይህንን ጽንሰ ሐሳብ በሚገባ መረዳት ቀላል ነገር አይደለም ካሉ በኋላ በክርስቲያናዊ አስተሳሰብ መታገስ ማለት መሸነፍ ማለት ሳይሆን ባለንበት ከመቆም ይልቅ ወደፊት እንድንጓዝ የሚረዳን ስነ ምግባር ነው ብለዋል። መንገድ በምንጓዝበት ጊዜ ሁሉ መልካም ነገሮች ብቻ ይገጥሙናል ብለን ማሰብ በጣም ያስቸግራል በማለት ስብከታቸውን የቀጠሉት ቅዱስነታቸው የሕይወት ጉዞአችን ምንም ይሁን ምን ቀጣይነት ባለው መልኩ ወደፊት እንድንጓዝ የሚረዳን ትዕግሥት መሆኑን የገለጹት ቅዱስነታቸው በዚሁ ረገድ ወላጆቻችንን ማስታወስ ተገቢ እንደሆነ ጠቅሰው ልጆች በነበርንበት ወቅት ስንታመም፣ ስንወድቅ፣ ስንነሳ በትዕግሥት ከእኛ ጋር በመሆን በፍቅር አሁን የደረስንበት ደረጃ ላይ እንድንደርስ ያበቁን በትዕግሥት እንደሆነ ቅዱስነታቸው ጨምረው ገልጸዋል። ክርስቲያናዊ የሆነ ትዕግሥት ሽንፈት አለመሆኑን በድጋሚ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ታጋሽ ያልሆነ ሰው ግን የሰው ልጅ ወሰን እንዳለው የማይገነዘብ ሰው እንደሆነ ቅዱስነታቸው ገልጸዋል። ትዕግሥት የሚለውን ቃል ስር መሠረቱን ለመረዳት መዝገበ ቃላትን ብናገላብጥ አላፊነት መውሰድ የሚለውን ጽንሰ ሐሳብ ያሰማል በማለት ስብከታቸውን የቀጠሉት ቅዱስነታቸው ከመከራ መሸሽ ማለት ሳይሆን መከራን ተሸክመን መጓዝ ማለት እንደሆነም ቅዱስነታቸው ጨምረው ገልጸዋል። ትዕግሥት ማለት የራሳችንን ችግሮች ተሸክሞ መጓዝ ማለት ነው እንጂ ችግሮቻችንን ለሌላ ሰው እንዲሸከሙ ማድረግ ማለት አይደለም ያሉት ቅዱስነታቸው ይህ የእኔ ችግር ነው፣ የራሴን ችግር መሸከም ያለብኝ እኔው ራሴ ነኝ ማለት ይገባናል ብለዋል። የደህንነት ታሪካችንን በጥልቀት ስንመለከት ልበደንዳና የሆኑትን የሰው ልጆችን እግዚአብሔር እንዴት በትዕግሥት እንደመራቸው መገንዘብ እንችላለን ያሉት ቅዱስነታቸው የሰው ልጆች በየጊዜው እግዚአብሔርን ማምለክ አቁመው የራሳቸውን ጣዖቶች በመሥራት ያመልኩ በነበረበት ወቅት ሁሉ እግዚአብሔር በትዕግሥት ይጠባበቃቸው እንደነበር ቅዱስነታቸው ጨምረው ገልጸዋል። ነገር ግን እኛ ብዙውን ጊዜ ታጋሾች አይደለንም ያሉት ቅዱስነታቸው አንድ ነገር እኛ በፈለግነው መልኩ የማይሄድ ከሆነ እንጮኻለን፣ ነገር ግን እግዚአብሔር ለእኛ የሚያሳየውን ትዕግሥት አንድ ጊዜ ቆም ብለን መመልከት ይገባል ካሉ በኋላ ትዕግሥት በሕይወት በጣም አስፈላጊ በመሆኑ የተነሳ ይህንን ጸጋ እግዚአብሔር ይሰጠን ዘንድ ልንጠይቀው ይገባል ካሉ በኋላ ስብከታቸውን አጠናቀዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የግሪክ መልቃይት ሥርዓት አምልኮ የምትከተለው ካቶሊካዊት ቤተ ክርስቲያን ሲኖዶስ ብፁዓን ጳጳሳትን በቫቲካን ተቀብለው ማነጋገራቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የግሪክ መልቃይት ሥርዓት አምልኮ የምትከተለው ካቶሊካዊት ቤተ ክርስቲያን ሲኖዶስ ብፁዓን ጳጳሳትን በቫቲካን ተቀብለው ማነጋገራቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በቫቲካን ሐዋርያዊ ጉብኝት በማድረግ ላይ የሚገኙትን የግሪክ መልቃይት ሥርዓት አምልኮ የሚከተሉ ካቶሊካዊ ጳጳሳት ሲኖዶስን ትናንት ሰኞ ተቀብለው ማነጋገራቸው ታውቋል። ቅዱስነታቸው በቅርብ የተሰየሙትን ብፁዕ ፓትርያርክ ዮሴፍ አሲብንና በርሳቸው የተመራውን የጳጳሳት ሲኖዶስ ከተቀበሉ በኋላ ባሰሙት ንግግር በመካከለኛው ምስራቅ አገሮች በሚገኙ ክርስቲያኖች ላይ የሚደርሰውን ስቃይ ያበቃ ዘንድ በጸሎታቸው እንደሚያስታውሷቸው ገልጸዋል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የግሪክ መልቃይት ሥርዓት አምልኮ የሚከተሉ ካቶሊካዊ ጳጳሳት ሲኖዶስን ተቀብለው ያሰሙትን ንግግር እንደሚከተለው አቅርበነዋል። ውድ ወንድሞቼ የሆናችሁ ብፁዓን ጳጳሳት፣ ወደ ቅዱስ ጴጥሮስ ሐዋርያዊ መንበር ጉብኝት በማድረጋችሁ አመሰግናችኋለሁ። ከሁሉም በላይ ትልቅ ደስታን የሚያጎናጽፈን የቤተ ክርስቲያናችንን አንድነት የሚያረጋግጥ መሥዋዕተ ቅዳሴን በኅብረት ማሳረጋችን ነው። በተጨማሪም ሰኔ 14 ቀን 2009 ዓመተ ምሕረት የብፁዕ አቡነ ዮሴፍ አሲብ ፓትርያርክ ሆነው መሰየማቸውን መልካም ዜና ከእናንተ ዘንድ በደረሰኝ ጊዜ የእርሳቸውን መመረጥ በማጽደቅ የመልካም ምኞት መልእክት መላኬ የሚታወስ ነው። ውድ ወንድሜ ፓትርያርክ ዮሴፍ አሲብ ከሞት የተነሳው ኢየሱስ ክርስቶስ በሐዋርያዊ ተልእኮ ኃይል እንዲሆን በጸሎት እንደምተባበር ላረጋግጥ እወዳለሁ። ጸሎቴ በአሁኑ ወቅት በጦርነት ለሚሰቃይና በስደት ላይ ለሚገኘው ለሶርያ ሕዝብና ሐዋርያዊ አገልግሎታችሁን በምታበረክቱባቸው በመካከለኛው ምስራቅ አገሮች ለሚገኝ ለእግዚአብሔር ሕዝብ በሙሉ ሰላምና ፍቅር እንዲወርድ በማለት ነው። በርካታ የመካከለኛው ምስራቅ አገሮች ምዕመናን በሰላም ማጣት ምክንያት ከአገራቸው ተሰደው እንደሚገኙ ይታወቃል። ስለዚህ ጸሎቴ በውጭ አገር ለሚገኙ ምዕመናንና ለሐዋርያዊ እረኞቻቸውም ጭምር ነው። በዚህ የስደትና የመከራ ጊዜ በመካከለኛው ምስራቅ አገሮች በርካታ ክርስቲያን ማኅበረሰብ በኢየሱስ ክርስቶስ ላላቸው እምነት ምስክርነትን እየሰጡ ይገኛሉ። ምዕመናን ከሚሰጡት የእምነት ምስክርነት በተጨማሪ የግሪክ መልቃይት ሥርዓት አምልኮን የሚከተሉ ካቶሊካውያን ጳጳሳትና ካህናት ምዕመናንን በማበረታታት በማጽናናትና በመደገፍ መለኮታዊ ጸጋ የሆነው ጌታችን ኢየሱስ ክርስቶስ በተወለደባት ምድር እንዲቆዩ በማድረግ የበኩላቸውን እገዛ እንደሚያደርጉ ተስፋ አደርጋለሁ። ከዚህ በፊት በላኩላችሁ መልእክቴ ከምንጊዜም በላይ ሐዋርያዊ እረኞች በጦርነት በስደትና በመከራ ከሚሰቃይ ከእግዚአብሔር ሕዝብ ጋር ያላቸውን ኅብረት፣ አለኝታነት፣ ግልጽነትና ምስክርነት እንዲያሳዩ ተጠርተዋል። ይህን መንገድ እንድትከተሉ አደራ እላለሁ። እንደምታውቁት በዚህ ወር ማለትም የካቲት 16 ቀን በጸሎትና በጾም ሰላምን የምንጠይቅበት ቀን ነው። ከቅርብ ዓመታት ወዲህ በከባድ ጦርነት ላይ የምትገኘውን ሶርያን በማስታወስ ሰላምን የምንለምንበት ቀን ይሆናል። በዚህ ወር መጀመሪያ ላይ በሊባኖስ ያካሄዳችሁትን ጳጳሳዊ ሲኖዶስ መዝጊያ ምክንያት በማድረግ ወደ ሮም በመምጣት የሐዋርያው ቅዱስ ጴጥሮስ መንበር በመጎብኘት ላይ ትገኛላችሁ። በዚህ ቦታ በኅብረት መገኘታችሁ የአንድነታችሁ ምልክት፣ እንደዚሁም ጳጳሳትን በመሰየም ለምዕመናን የእምነት ምስክር የሚሆኑ ካህናትን በማፍራት ለምዕመናኖቻችሁም የሚበጅ ውሳኔን ለማስተላለፍ በማለት ነው። የምዕመናን ሐዋርያዊ እረኞች ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እንዳደረገው የሕዝብን ልብ የሚያድሱ ምዕመናንን እያጽናኑ ከጎናቸው የሚሆኑ ድምፃቸውን የሚያዳምጡ መሆን ይጠበቅባቸዋል። የምዕመናን ሐዋርያዊ እረኞች ምእመናን ከምድራዊው ይልቅ የማያልቅ ሰማያዊ ጸጋን የሚፈልጉ ማድረግ ይኖርባቸዋል። ይህን ብለው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው በመጀመሪያ መልእክቱ በምዕራፍ 3 ቁጥር 1 እና 2 ላይ የተጻፈውን የሚከተለውን መልእክት ጠቅሰዋል። ወንድሞቼ ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልኩም። ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኳችሁም። አሁንም ቢሆን ገና ናችሁ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ንግግራቸውን በመቀጠል የሚከተለውን መልእክት ለጳጳሳት አስተላልፈዋል። ምድራዊ ምቾትን የማያስቀድሙ ባላቸው ያህል የሚያመሰግኑ ሐዋርያዊ እረኞች ያስፈልጉናል። ከምድራዊ ምኞት የራቁ፣ ምድራዊ ሀብትን ከመሰብሰብ የተቆጠቡ፣ በጦርነት ከሚሰቃይ ድሃ ሕዝብ መካከል ሆነው ተስፋንና የወንጌልን መልካም ዜና እያበሰሩ ከወንድሞቻቸውና እህቶቻቸው ጋር በኅብረት የሚጓዙ ሐዋርያዊ እረኞች ያስፈልጉናል። ብፁዓን ጳጳሳት፣ ለወንድማዊ ጉብኝታችሁ ልባዊ ምስጋናዬን እያሳደስኩ ወደ አገራችሁ ተመልሳችሁ ካህናትን፣ ገዳማውያንንና ገዳማውያትን እንዲሁም ምእመናንን ስታገኟቸው በጸሎት ዘወትር እንደማስታውሳቸው መልእክቴን አድርሱልኝ። የሰላም ንግሥት የሆነች የአምላካችን እናት ቅድስት ድንግል ማርያም ትጠብቃችሁ። ሐዋርያዊ ብራኬን በደስታ እየሰጠሁ ሳትዘንጉ በጸሎት እንድታስታውሱኝ አደራ እላለሁ በማለት ንግግራቸውን አጠቃልለዋል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ ለሕገ ወጥ የሰዎች ዝውውር መፍትሄው የሰዎችን ልብ መለወጥ እንደሆነ ማስገንዘባቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሕገ ወጥ የሰዎች ዝውውር መፍትሔው የሰዎች ልብ መለወጥ እንደሆነ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ይህን የተናገሩት ሕገ ወጥ የሰዎች ዝውውርን ለማስቀረት በቫቲካን በተደረገው ዓለም አቀፍ ስብሰባ ላይ ለተካፈሉት ተሳታፊዎች እንደሆነ ለማወቅ ተችሏል። በሕገ ወጥ የሰዎች ዝውውር ላይ ብዙ የግንዛቤ ማነስና ወንጀሉን ለማስቀረት ቅን ፍላጎት ያንሳል ያሉት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምክንያቱም ሕሊናችንን በቅርብ የሚነካ አደገኛ ክስተት በመሆኑ ነው ብለዋል። ይህ በመሆኑ አሉ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ፣ ማንኛውም ማኅበረሰብ የዚህ ወንጀል ተጠቂ እንዳይሆን ማስጠንቀቅና ግንዛቤን መስጠት ያስፈልጋል ብለዋል። ቅዱስነታቸው በማከልም ወጣቶች በብዛት የሚጠቀሟቸው ማኅበራዊ ሚዲያዎች አሉታዊ ገጽታቸውን ሳንዘነጋ ወንጀሉን ለመከላከል የሚያስችሉ መልካም አጋጣሚዎችን በመፍጠርና ወንጀሉን ለመቆጣጠር የተሰማሩትን ሰዎች በማሰባሰብ እገዛን እንደሚያደርጉ መዘንጋት የለበትም ብለዋል። ቅዱስነታቸው በንግግራቸው ሕገ ወጥ የሰዎች ዝውውርን ለመከላከል በሚደረግ ጥረት ውስጥ መንግሥታት በተግባር ላይ የሚውሉ ዘላቂ ሕጎችን በማውጣት የበኩላቸውን አስተዋጽኦ ማበርከት ይችላሉ ብለዋል። ዋነኛው መንስኤ በዓለማችን ውስጥ እጅግ በጣም ብዙ ስግብግብነትና ራስ ወዳድነት ስለተበራከተ ይመስለኛል ብለዋል። በወንጀሉ የተሰማሩትን ወደ ሕግ ዘንድ ማቅረብ ሕጋዊ ግዴታ ነው ያሉት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ፣ ነገር ግን እውነተኛ መፍትሄ የሚሆነው የሰዎች ልብ መለወጥና በገንዘብ ራሳቸውን ለማበልጸግ የተነሱትን ሰዎች ፍላጎት ማዳከም ነው ብለዋል። ቅዱስነታቸው በመጨረሻም በሕፃንነት ዕድሜ በባርነት የተሸጠችውን ቅድስት ጁሴፒና ባኪታ አስታውሰው ጸሎታችንን ወደ እርሷ ማቅረብ እንዳለብን አስታውሰው በጥቅምት ወር 2011 ዓመተ ምሕረት በተለይ በወጣቶች ጉዳይ ዙሪያ በስፋት የሚወያይ የጳጳሳት ሲኖዶስ እንደሚካሄድ ገልጸው በዚህ የጳጳሳት ሲኖዶስ ወቅት የመላው ዓለም ወጣቶች በንቃት በመሳተፍ ቀዳሚ ተዋናዮች እንደሚሆኑ ያላቸውን እምነት ገልጸዋል። በጳጳሳቱ ሲኖዶስ በኩል በመላው ዓለም የሚገኙ ሀገረ ስብከቶችና ቁምስናዎች የሰውን ልጅ ከጥቃት በመከላከል እገዛን እንደሚያደርጉ ያላቸውን እምነት ገልጸዋል።
ክቡራንና ክቡራት አድማጮቻችን፣ ይህ የካቶሊክ ማኅበራዊ አስተምሮ በሚል አርዕስት ዘወትር ሐሙስ በዚህ ሰዓት የምናቀርብላችሁ ዝግጅታችን አሁን ጀመረ። በዚሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሠረት የጣሉ የቤተ ክርስቲያኗን ቀኖናዎችን፣ ማኅበራዊ አስተምሮዎችን እንዲሁም ይህ የቤተ ክርስቲያኗ ማኅበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተ ክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችንና ቃለ ምዕዳኖችን በመዳሰስ ነባራዊ የሆኑ የዓለማችንን የቤተ ክርስቲያናችንንና የሀገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ማቅረብ አሁን እንጀምራለን። ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘው ሳምንታዊ ዝግጅታችን ነው። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ አጀማመር። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተጀመረው በአውሮፓ አህጉር ሲሆን ይህም የሆነበት ምክንያት በወቅቱ በአውሮፓ አህጉር ተነስቶ በነበረው ማኅበራዊ ችግር የተነሳ ነው። ምንም እንኳን የካቶሊክ ቤተ ክርስቲያን ከተመሠረተችበት ዕለት አንስቶ በተለያዩ መንገዶች ማኅበራዊ የሆኑ አስተምሮችን ስታደርግ መቆየቷ የሚታወቅ ሲሆን፣ ነገር ግን ይህ የካቶሊክ ማኅበራዊ አስተምሮ በይፋ የተጀመረው እንደ ጎርጎሮሳውያኑ የቀን አቆጣጠር በ1891 ዓ.ም በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በነበሩት በሊዮ 13ኛ የተጻፈው በላቲን ቋንቋ ሬሩም ኖቫሩም በአማርኛው በግርድፉ ሲተረጎም አዳዲስ ነገሮች የሚል ትርጓሜ አለው በሚል አርዕስት የተጻፈ ማኅበራዊ አስተምሮ ይጀምራል። ይህ ሬሩም ኖቫሩም በአማርኛው አዳዲስ ነገሮች የተሰኘው የመጀመሪያው የካቶሊክ ቤተ ክርስቲያን ማኅበራዊ መልእክት ይዘቱን በወቅቱ ለነበሩት ማኅበራዊ ጥያቄዎች የችግሮች መነሻና ይዘታቸውን በመመርመር ተጨባጭና ስልታዊ የሆኑ ምላሾችን ለመስጠት ታስቦ የተጻፈ ነው። እነዚህ በወቅቱ የነበሩ ማኅበራዊ የሆኑ ችግሮች መነሻቸው በወቅቱ በአውሮፓ በተፈጠረው የኢንዱስትሪ አብዮት ምክንያት ሲሆን፣ በኢንዱስትሪ አብዮት ምክንያት ሰዎች ልማዳዊ በሆነ መልኩ የነበራቸውን የአኗኗር ዘይቤና የሥራ ባሕሪ በተወሰነ መልኩ በመቀየር በወቅቱ በተፈጠረው የኢንዱስትሪ አብዮት ምክንያት በተለያዩ የአውሮፓ አገራት ውስጥ በተቋቋሙ ፋብሪካዎች ውስጥ ለመቀጠር የሚኖሩበትን ስፍራ በመተው በዚሁ ወቅት አዲስ በነበረው የኢንዱስትሪ አብዮት በፈጠረው የሥራ ዕድል ለመሳተፍ አካባቢያቸውን ጥለው ፋብሪካዎች በሚገኙባቸው ስፍራዎች ውስጥ በነበሩት ካምፖች ውስጥ መኖር በጀመሩበት ወቅት በተፈጠረው ማኅበራዊ ችግር ምክንያት ነው። እነዚህም ማኅበራዊ ችግሮች በወቅቱ ሊነሱ የቻሉት አዲስ የተፈጠረው የሥራ ዕድል ለመጠቀም ከተለያዩ የአውሮፓ አገራት ተሰደው የመጡ ሠራተኞች በደረሰባቸው የሰብአዊ መብት ጥሰት ምክንያት ሲሆን፣ እነዚህም ችግሮች በዝቅተኛ ደሞዝ እንዲሰሩ ማስገደድ፣ በቂ የሆነ ምግብ አለመኖር፣ ተገቢ የሆነ ሰብአዊ አያያዝ አለመኖር፣ ማኅበራዊ ዋስትና ወይም የሠራተኛ ማኅበር ድርጅት አለመኖር ወዘተርፈ በመሳሰሉት ምክንያቶች በተነሳው ማኅበራዊ ችግር አማካይነት ይህ ሬሩም ኖቫሩም በአማርኛው አዳዲስ ነገሮች የተባለው የመጀመሪያው የካቶሊክ ቤተ ክርስቲያን ማኅበራዊ መልእክት እንደ ጎርጎሮሳውያኑ የቀን አቆጣጠር በ1891 ዓ.ም ተጻፈ። ጄም ዋት የተባለ ስኮትላንዳዊ የሂሳብ የኢንጂነሪንግና የፈጠራ ባለሙያ የነበረ ሰው እንደ ጎርጎሮሳውያኑ የቀን አቆጣጠር በ1765 ዓ.ም በእንፋሎት ኃይል የሚሠራ ማሽን ፈጠረ። በወቅቱም በተመሳሳይ መልኩ አሜሪካን ጨምሮ የተለያዩ ሀገራት የሚኖሩ የማኅበረሰብ ክፍሎች በወቅቱ በማበብ ላይ በነበረው የኢንዱስትሪ አብዮት ተጠቃሚ የሚሆኑ የማኅበረሰብ ክፍሎች እየበረከቱ መጡ። ማኅበረሰቡ ልማዳዊ ከሆነ የአመራረት ዘይቤ፣ ያልዘመነ የአስተራረስና ኋላ ቀር የአኗኗር ዘዴ በመላቀቅ ቀስ በቀስ የኢንዱስትሪ ማኅበረሰብ እየሆነ መጣ። ከገጠር ወደ ከተማ ሥራ ፍለጋ የሚደረገው የሰው ልጆች ፍልሰት ከጊዜ ወደ ጊዜ እያደገ መጣ። ሰዎች በተራራቀ ገጠራማ ስፍራ መኖራቸውን እየተው በከተማ ሰብሰብ ብለው መኖር ጀመሩ። ከመሬት፣ ከሥራ፣ ከአመራር ዘዴ፣ የመደብ ክፍፍል ማለትም ባለሀብቱና በሠራተኛው መካከል ያለው የመደብ ልዩነት ማለት ነው። ከእነዚህ ሁሉ ነገሮች በፊት በወቅቱ የነበረው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ትኩረቱን በቅድሚያ በኢንዱስትሪ አብዮት ምክንያት እየተስፋፉ በነበሩት ፋብሪካዎች ውስጥ በተፈጠረው የሥራ መደብ ለመቀጠር በመሽቀዳደም ወደ ከተማ በፈለሱ የሠራተኛ መደብ ዙሪያ ላይ ትኩረቱን በማድረግ በወቅቱ በየከተማው በተለያዩ ጥቅማ ጥቅሞች የተነሳ በሚነሱ ግጭቶች ዙሪያ መፍትሄን ለማቅረብ በማሰብ ነበር የካቶሊክ ቤተ ክርስቲያን የመጀመሪያውን ማኅበራዊ አስተምሮ የጀመረችው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘው ሳምንታዊ ዝግጅታችንን ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት እናስደምጣችኋለን። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።